በምዕራብ ወለጋ ዞን ባቦ ገንቤል ወረዳ ንጹሃን ዜጎች በታጠቀ ኃይል መገደላቸውን የዓይን እማኝነታቸውን የገለጡ የአካባቢው ነዋሪዎች ተናገሩ። የዞኑ የጸጥታና አስተዳደር ጽሕፈት ቤት ኃላፊም 28 ሰዎች ትናንት ምሽት ኦነግ ሸኔ በባቦ ገንቤል ቦኒ ቀበሌ በፈጸመው ጥቃት ሲገደሉ ሌሎች 14 ሰዎች መቁሰላቸውን ለአሜሪካ ድምጽ በሰጡት ቃል አረጋግጠዋል። ጥቃቱን ከፈጸሙት ታጣቂዎች መካከል 3ቱ በመንግስት የጸጥታ ኃይሎች መገደላቸውንም ኃላፊው ተናግረዋል። በሌላ በኩል የክልሉ መንግስት ኮሚኒኬሽን ጉዳዮች ቢሮ በፌስቡክ ማህበራዊ ትስስር ገጹ ባሰፈረው ጽሑፍ በወረዳው ቁጥራቸው በውል ያልታወቁ ሰዎች በኦነግ ሸኔ ታጣቂዎች ተገድለዋል ብለዋል። በዚህ አሰቃቂና ዘግናኝ ግድያ የክልሉ መንግስት አዝኗል ሲልም አክለዋል። ለዝርዝሩ ናኮር መልካ።
በምዕራብ ወለጋ ባቦ ገንቤል ወረዳ ቦኔ ቀበሌ መጋቢት 21 2013 ዓ.ም ትናንት ከምሽቱ 2 ሰዓት ገደማ ታጣቂዎች ንጹሃን ዜጎችን ገደሉ ሲሉ የዓይን እማኝ ነኝ ያሉ ለደህንነታቸው እንደሚሰጉ በመግለጽ ስማቸው እንዳይጠቀስ የጠየቁ ግለሰብ ተናግረዋል። ኦነግ ሸኔ የተባለ የታጠቀ ቡድን ማንነትን መሰረት ያደረገ ጥቃት ነው የፈጸመው ብለዋል።
ትናንት ማታ ቦኒ ቀበሌ ባቦ ገንቤል ወረዳ ይባል ሁለት ሰዓት ላይ የሆነ አማራን ዘር ተኮር የሆነ ጭፍጨፋ በጣም በንጹሃን ላይ ብዙ በጣም አምፖፎ በላይ የሚሆን
ሌላው አቶ አድነው እያሱ እንደሚባሉና የዓይን እማኝ መሆናቸውን የገለጹ ግለሰብ በጥቃቱ ከተገደሉት መካከል የአራቱ አስከሬኖች ቀብር ዛሬ መፈጸሙን ተናግረዋል።
አራት ቀብረና እዚህ ከኛ ቦታ ብቻ ዋና አሁን ወደ 8 ይቀራሉ። ትናንት ማታ ያው በአንድ ላይ ሰብስበው ሰደዳ የሚባልና ደረበ ላይ ነው አንድ ላይ ሰብስበው በቃ የዘር ጭፍጨፋ ነው ያው ለይተው አማራ የተባለ አንድ የሞቱ እኛ ጋ አሁን በአይን ራሴ የቆጠርሙት 40 ሰው።
በዚህ ዙሪያ የተጠየቁት የምዕራብ ወለጋ ዞን የጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ አብዩ ምረቱ ስለ ግድያው መረጃ እንዳገኙ ወደ ስፍራው ማምራታቸውን ገልጸዋል። ጥቃቱን የፈጸሙት የኦነግ ሸኔ አባላት ናቸው ያሉት አቶ አብዩ 28 ሰዎች መገደላቸውንና 14 መቁሰላቸውን አስታውቀዋል። ንብረት መቃጠሉንም ገልጸዋል። ጥቃቱን ከፈጸሙት ታጣቂዎች መካከልም 3ቱ በመንግስት የጸጥታ ኃይሎች እንደተገደሉ አቶ አብዩ ተናግረዋል።
ጥቃቱን የፈጸሙት ምን ያህል ሰዎች እንደሆኑ ወይ ደግሞ ምን ያህል ታጣቂዎች እንደሆኑ ይታወቃሉ? በጥቃቱ የደረሰው ጉዳት ምን ያህል ነው? ምን ያህል ወንዶች፣ ሴቶች ሞቱ? ምን ያህል ቆሰሉ? አሁንስ ያንን ነገር ለማረጋጋት እየተሰራ ያለው ነገር
ሰዎቹ በአካባቢው መጥ የሚሉት ህብረተሰቡ የሰጠን ኢንፎርሜሽን 15-20 የሚሆኑ ናቸው ነው የሚሉት። የደረሰው ጉዳት የጠበቀ አሁን የያዘዋቸው 16 ሴት 12 በድሞ 28 ሰው የሞቱ ናቸው። የቆሰሉ ደግሞ ወንድ 8 ሴት 6 በድሞ 14 ናቸው። በዚህ ላይ ወደመ ንብረትም አለ። የተለያየ አንድ መጋዘን ተቃጠለ። በውስጡ የተለያዩ ሌሎች በጥር ማሽላ፣ በጥር ቁንጣን ማሽላ እና 3 ቁንጣን ቡና እንዲሁም ዶች 3 አለ። አንድ የሞተር ሳይክል የግለሰብ ተቃጠለችም አለች።
ገዳዮቹ ያሏቸው መንግስት የኦነግ ሸኔ ብሎ የሚጠራቸው አካላት መሆናቸውን በምንድን ነው ያረጋገጣችሁት? ማለት የታጠቁ አካላት ናቸው? መሳሪያ ተገኝቷል? መታወቂያ አላቸው?
አላቸው። ሙሉ ዩኒፎርማቸው፣ ሙሉ ትጥቃቸውን ከነ ሙሉ መሳሪያዎቻቸው
የተያዙ ናቸው።
ከዚህ ቀደም የቦኒ ቀበሌ አንዳንድ ነዋሪዎች ደውለው የጸጥታ ስጋት እንዳለባቸው ገልጸው ነበር። የወረዳው የጸጥታ አካል ሊደርስልን አልቻለም፣ ችግር ሊደርስብን ነው በሚል እንዲሁ አመልክተው እንደነበር ይገልጻሉ። እና መንግስት ይህንን ካወቀ ቀድሞ ለምንድን ነው የጸጥታ አካልን አሰማርቶ ይህንን እንግዲያ መከላከል ያልቻለው? ምክንያቱም በሌላም ወረዳ ጉሊሶ በሚባል ወረዳ ከአምስት ስድስት ወራት በፊት እንግዲያ ተፈጽሞ እንደነበር ተገልጿል። እና ለምንድን ነው መንግስት ይህንን ነገር ቀድሞ መከላከል ያልቻለው?
እውነት ለመናገር ቅድም ተናግራለሁ፣ ወረዳዋ በሰላም ምንም የሰላም ስጋት አልነበረባትም። በተለይም ደግሞ ጎኒ ምንሻና ፖሊስ በቀቡ ተመድቦ ነው ያሉ አሉ፣ በውስጡ ነው በህብረተሰብ ውስጥ ነው ያሉ። መንግስት ይሄ ጉዳት እንደደረሰ ወይም እንዲ የሚደርስ አውቆ ምንም ችላ ያለበት ነገር የለም። አንድ ይሄ ሊታረምበት ነገር ግን ልክ ይሄ ጉዳት የደረሰበት ሁኔታ አሁን በቅርቡ ቦታው ደርሰና ያረጋገጥነው ምንሻውም ፖሊሱም አጠገቡ ከህብረተሰብ ዞን ያለ መሆኑ ነው። እነዚህ ጉዳት ያደረሱት ግን በረባ ካብቶች ጠብቁበት ጎትና በተናጠል ጫካ የተናጠል ያሉት ደግሞ በተለያዩ መንደር ላይ ጉዳት አድርሰዋል። እንግዲህ የጸጥታ ክፍሉ እያንዳንዱ ጫካውን ያለውን ጥበቃ ማድረግ ከባድ ነው የሚሆነው።
በአሰቃቂ ሁኔታ ተፈጸመ ለተባለው በሲቪሎች ላይ የተፈጸመ ግድያ ማንነትን መሰረት ያደረገ እንደሆነ እማኞች ላቀረቡት ክስም ኃላፊው ምላሽ ሰጥተዋል።
ይሄ የአንድ ወገን ብቻ ሳይሆን የሁሉም ህብረተሰብ በጋራ ተባብሮ ሲሰሩ የነበሩት ህብረተሰብ ክፍሎች የወደመባቸው መሆኑ ከነዚህ ውስጥ ሁሉም ብሄር ብሄረሰብ ያሉበት ናቸው። ከህብረተሰቡ አንደበት
መንግስት ሲጠየቅ የመንግስት ባለስልጣናት ሲጠየቁ ታጣቂዎቹ ወይም ደግሞ መንግስት ኦነግ ሸኔ ብሎ የሚጠራቸውን አካላት ነው ለዚህ ግድያ ተጠያቂ የሚያደርጋቸው። እነሱም ሲጠየቁ በበኩላቸው መንግስት ነው ይሄንን ግድያ የፈጸመ ይላሉ። በዚህ መካከል የንጹህ ዜጎች ህይወት እያለፈ ነው እና ይሄንን እርስዎ እንዴት ነው የሚያዩት?
ከእነሱ ምንድን ነው የምጠበቀው? እነሱ ከዚህ በላይ መናገር ይችላሉ። መንግስትን በላይ አድርጎ መቁጠር ይችላሉ። ጸረ ሰላም ኃይሎች ናቸው፣ ብትገመት የዚህ ምጣት አላላኪዎች ናቸው፣ የጸረ ሰላም ኃይሎች ርዝራዥ ናቸው። ስለዚህ እነዚህ ከዚህ በላይ መናገር ይችላሉ። የመናገርና የማጥፋት ምንም ችግር የለባቸውም። ስለዚህ ምንም ይሁን ምን ይህን ችግር እየፈጠረ ያለው የህብረተሰብ ንጹሐን ህዝቦችን ህይወት እየቀጠፈ ያለው ኦነግ ሸኔ ምንም ጥርጥር የለውም። ይህ ኦነግ ሸኔ ደግሞ የጁንታ ተላላኪ ነው። የተላላክበትን ብር ማክበትን ስራ እየፈጸመ ነው ያለው። ይህ ምንም የሚያጠራጥር ወይም ደግሞ ሌላ የፖለቲካ ነጋዴዎች የሚሉትን የፖለቲካ ትርፍ ለማግኘት የሚያወሩትን ምንም ልንሰማ አይገባም። ስለዚህ ይህ ተጨባጭ ህብረተሰቡ የሚያወራው የምናገረው ተጨባጭ መሬት ላይ ያለ እውነታ ስለሆነ መንግስት በዚህ ምንም የሚከሱ የሚቀመል ነገር አይደለም።
መፍትሄው ምንድን ነው ይላሉ አቶ አብዩ?
መፍትሄው ጸረ ሰላም ኃይሎችን ለአንድና ለመቅ ጊዜ ማጥፋት።
በዚሁ ዙሪያ ማምሻውን መግለጫ የሰጡት የኦሮሚያ ፖሊስ ኮሚሽን ኮሚሽነር ጀኔራል አራርሳ መርዳሳ ኦነግ ሸኔ በባቦ ገንቤል ወረዳ 28 ሰዎች ላይ የግድያ ወንጀል ፈጽሟል ብለዋል። በጥቃቱ 12 ሰዎችም ቆስለዋል ሲሉ ተናግረዋል። ኮሚሽነር ጀኔራሉ ለሀገር ውስጥ መገናኛ ብዙሃን በሰጡት መግለጫ ታጣቂ ኃይሉ በሚፈጽማቸው ግድያ ከ80% በላይ እየተጎዳ ያለው የኦሮሞ ሕዝብ ነው ሲሉ ተናግረዋል። አንዳንድ አካላት ሰሞኑን የብሔር አጀንዳ ለመቀየር ተቀባይነት የሌለው መረጃ በመልቀቅ ላይ ይገኛሉም ሲሉ ተናግረዋል። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባወጣው መግለጫ በምዕራብ ወለጋ በትናንትናው ዕለት በነዋሪዎች ላይ በተፈጸመው ጥቃት በአካባቢው የጸጥታ ሁኔታ አለመሻሻሉንና ይልቁንም በክልሉና በአዋሳኝ አካባቢዎች እየተስፋፋና ተያያዥ የሰብአዊ ጥሰት እያስከተለ መሄዱን ያሳያል ብሏል። የፌዴራል መንግስት አካባቢውን ለማረጋጋት በጊዜያዊነት ከሚወስዳቸው እርምጃዎች በተጨማሪ ነዋሪዎች በየትኛውም ክልል በሰላም የመኖር መብታቸውን በሚያስረግጥ መልኩ ዘላቂ ሰላም ለማስፈን የሚያስችል ሁኔታ ለመፍጠር መጠነ ሰፊና ሁሉንም ባለድርሻ አካላት ያሳተፈ እቅድ መንደፍ ይኖርበታል ሲል አመልክቷል ኢሰመኮ። የኦሮሚያ ፖሊስ ኮሚሽን በተለያዩ ጊዜያት ከ2600 የሚበልጡ የኦነግ ሸኔ ታጣቂዎች ላይ እርምጃ ወስዷልም ሲሉ ተናግረዋል ኮሚሽነሩ። ከዚህ መካከልም 1947 የሚሆኑ ታጣቂዎች መገደላቸውንና 489 የሚሆኑ የተማረኩ 107 ያህሉ ደግሞ እጅ የሰጡና 10ም ቆስለዋል ሲሉ ተናግረዋል። መንግስት በተጠያቂነት የወነጀላቸው ያለውን አካላት አግኝተን ለትናንት ምሽት ጥቃትና ለሚሰነዘርባቸው ክስ ምላሽ እንዲሰጡ ለማድረግ እየጣርን ነው። በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ ማንነት ላይ ያነጣጠረ ጥቃት አንፈጽምም በማለት ከዚህ ቀደም ሲያስተባብሉ ቆይተዋል። የኦሮሞ ነጻነት ሰራዊት ማንነትን፣ ሃይማኖትንና ዘርን ለይቶ ኢላማ አድርጎ ጥቃት የሚፈጽምበት ምንም አይነት ምክንያት የለውም ያሉት የሸማቂዎቹ ጦር መሪ አገሪቱ ውስጥ ለሚታዩት ችግሮች ተጠያቂ መንግስት እንደሆነ በመግለጽ ክሱን ሲመልሱ ቆይተዋል። ለአሜሪካ ድምጽ ናኮር መልካ ካምቦ